ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቀዳሜ ጥቅምት 19 2015 ዓ.ም ምረዝ ዝግጅታችን ጀመረ። በኢትዮጵያ መንግስትና ህወሓት መካከል በደቡብ አፍሪካ እየተካሄደ የሚገኘውን የሰላም ንግግር ተከትሎ የኢትዮጵያ ወጣቶች ምን ይጠብቃሉ?
ሰላም ያልከው ምንም የተገኘ ነገር የለም እና በጣም ዘግናይ ነው። አሁን በቀጣይ በተዛዋሪ ምንታ በተዛዋሪ ተጎዳ ያለም አሁን ማንኛውም የትግራይ ተወላጅ በቀጣይ ተጎዳ
አብዛኛው ነው። በቃ በስራትነት አማካኝነት ከኑሮ ከመክፈት የተነሳ ወጣቶች ጋር ወንድሞቻችን አልቋል። በቃ ይሄ ይበዛል።
ጫናዎች አሉ። አሁን በጦርነት የምትመራ ሀገር ብዙ ኢኮኖሚካሊ ጫና ይኖራታል። ለልማት መዋል የሚገባትን ባጀት ለመሳሪያ ግዢ ሲሆን ያው ብዙ ነገሮች ይቀየራሉ።
ሐሳባቸውንና ተስፋቸውን ካጋሩን ወጣቶች መካከል ጥቂቶቹን ነው የሰማችሁት። ከዜና በኋላ በስፋት እንመለስበታለን። ሰላም ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። የምሽቱ ዋና አዘጋጅ አሉላ ከበደ ነው። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በቀጥታ እየተላለፈ ይገኛል። እስከ ስታራስ አድረስ አብረናችሁን ቆያለን። እናንተም አብራችሁን ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
እናስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። ሞቃዲሾ ውስጥ በሁለት መኪናዎች ላይ በተፈጸመ የቦምብ ጥቃት ብዙዎች ህይወታቸውን አጡ። ሞቃዲሾ በሚገኘው ዞቤ በተሰኘ መስቀለኛ መንገድ አካባቢ ባለው የፌዴራል መንግስት የትምህርት ሚኒስቴር ቅጽር ግቢ ውስጥ ሁለት አጥፍቶ ጠፊ መኪኖች ባደረሱት የቦምብ አደጋ በርካታ ሰዎች መሞታቸውን እማኞችና የጸጥታ ባለስልጣናት ገለጹ። የመጀመሪያው የቦምብ አጥፍቶ ማጥፋት ጥቃት የተፈጸመው በሶማሊያ ትምህርት ሚኒስቴር መግቢያ ፍተሻ ላይ ሲሆን፣ ሁለተኛው ፍንዳታ ደግሞ ተጎጂዎችን ለመርዳት ሲሯሯጡ በነበሩ ግለሰቦችና የአምቡላንስ ሰራተኞች ከመጡ በኋላ መፈጸሙን ማንነታቸው እንዳይገለጽ የፈለጉ እማኞች ለአሜሪካ ድምጽ ተናግረዋል። የሶማሊያ የፖሊስ ቃል አቀባይ ሳዲቅ ዶዲሼ እጅግ ብዙ ሰዎች በጉዳቱ ህይወታቸው አልፏል ያሉ ሲሆን፣ ይሁን እንጂ እስካሁን ድረስ በሁለቱም ጉዳቶች ህይወታቸው ያለፉ ሰዎች ትክክለኛው አሃዝ እንደሌላቸው በመግለጽ ምርመራው ሲጠናቀቅ ለመገናኛ ብዙሃን እንደሚያስታውቁ ተናግረዋል። በአንጻሩ የአሜሪካ ድምጽ ያነጋገራቸው የአይን እማኞች በአደጋው የሞቱት ሰዎች ቁጥር በትንሹ 20 እንደሚደርስ ገልጸዋል። ለዛሬው ጥቃትም እስካሁን ድረስ ኃላፊነቱን የወሰደ ቡድን ባይኖርም፣ ነገር ግን በሶማሊያ የሚንቀሳቀሰው እስላማዊ ቡድን አልሸባብ በተደጋጋሚ ይህን መሰል ጥቃቶች በሀገሪቱ መዲና ሞቃዲሾ ላይ ይፈጽማል። የመንግስታቱ ድርጅት በምዕራብና ማዕከላዊ አፍሪካ በጎርፍ ምክንያት 3.4 ሚሊዮን ሰዎች መፈናቀላቸውን አስታወቀ። የመንግስታቱ ድርጅት የስደተኞች ኮሚሽን ከ218 ሚሊዮን በላይ ህዝብ ባላት በናይጄሪያ ባለፈው 10 ዓመት ውስጥ በደረሰ የጎርፍ አደጋ 3.4 ሚሊዮን በላይ የሚሆኑ ሰዎች ሲሞቱ 1.3 ሚሊዮን የሚሆኑ ነዋሪዎች መፈናቀላቸውና ከ2.8 ሚሊዮን በላይ ሰዎች መጎዳታቸውን አስታውቋል። አድማጮች፣ ይህ ዜና እየተላለፈላችሁ የሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ኳታር ከዓለም ዋንጫ በፊት በዋና ከተማዋ ዶሃ የሚሰሩ በሺዎች የሚቆጠሩ ሰራተኞችን አባረረች። ኳተር በዓለም ዋንጫው ወቅት ሀገር ጎብኚ የእግር ኳስ ደጋፊዎች በሚያርፉበት በዋና ከተማዋ በዶሃ የሚኖሩ በሺዎች የሚቆጠሩ የውጭ ሀገር ዜግነት ያላቸው ሰራተኞችን ከሚኖሩበት አፓርታማ ማባረሯን ሮይተርስ ዘገበ። ነዋሪዎቹ በተለይም ደግሞ እስያውያንና አፍሪካውያን ሰራተኞች ይኖሩባቸው የነበሩ ከ12 በላይ የሚሆኑ ህንፃዎች በባለስልጣናት አማካኝነት ባዶ መደረጋቸውና መዘጋታቸውን አስታውቀዋል። በዚህ የተነሳም በጎዳና ላይ ለማደር መገደዳቸውና መጠለያ በመፈለግ ላይ መሆናቸውን ነዋሪዎቹ አክለው ገልጸዋል። አልመንሱራ በተሰኘው የዶሃ አካባቢ ካለ አንድ ህንፃ ላይ የተፈናቀሉ ሰዎች የኳታር ባለስልጣናት 1200 ሰው ወደሚኖርበት ህንፃ ከምሽቱ 2 ሰዓት ላይ በመምጣት በሁለት ሰዓት ጊዜ ውስጥ አካባቢውን ለቀው እንዲወጡ እንደነገሯቸው አስታውቀዋል። ይህ የኳታር እርምጃ የዓለም የእግር ኳስ ዋንጫ ውድድር ከመጀመሩ ከአራት ሳምንታት ባነሰ ጊዜ ውስጥ የተደረገ ሲሆን፣ ይህም ኳታር የውጭ ሀገር ዜጋ የሆኑ ሰራተኞች ላይ በምታደርገው ጥብቅ የሆነ ማህበራዊ ህግና ገደብና አያያዝ ምክንያት በዓለም ዙሪያ ለኃይለኛ ለከፍተኛ ትችት እንድትጋለጥ አድርጓታል። በመጨረሻም በጎዳና ላይ የተቃውሞ ሰልፍ የዛሬ ቀዳሜ የመጨረሻው ቀን እንደሚሆን የኢራን ሀያል አብዮታዊ ዘቦች አስጠነቀቁ። ይህም የሀገሪቱ የጸጥታ አካላት ሀገሪቱን እየናጣት ያለውን ተቃውሞ ለማስቆም የኃይል መንገድን ለመጠቀም መወሰናቸውን አመላካች ተደርጎ ተወስዷል። የ22 ዓመቷ ኩርዳዊት ሴት ማሐሳ አሚኒ በስነ ምግባር ፖሊስ ቁጥጥር ስር ሳለች ሕይወቷ ማለፉን ተከትሎ ኢራን በተቃውሞ እየተናጠች ትገኛለች። ይህም እንደ አውሮፓውያን አቆጣጠር ከ1979 አብዮት ወዲህ በሃይማኖታዊ መንግስት ላይ ከተደቀኑ ትላልቅ አደጋዎች መካከል አንዱ ነው። የኢራን አብዮታዊ ዘብ ዋና አዛዥ ሁሴን ሳላሚ ወደ ጎዳና ላይ እንዳትወጡ፣ ዛሬ የግርግሩ የመጨረሻ ቀን ነው ሲሉ በጠንካራ ቃላት ያስጠነቀቁ ሲሆን እስላማዊ መንግስቱ ለዚህ አመጽ አሜሪካንን ጨምሮ የውጭ ሀገር ጠላቶች ያሏቸውን በመንስኤነት ወቅሷል። አድማጮች፣ ለምሽቱ ያስኩላችሁ ዜናዎች እዚህ ላይ ተጠናቀቁ። ከቀሪ የአሜሪካ ድምጽ መሰናዶች ጋር ታመሹ ዘንድ እጋብዛለሁ። ኤደን ገረመው ዋሽንግተን።
ኤደን ገረመውን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ ጥቅምት 19 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በፕሮግራማችን ላይ ለሚኖራችሁ አስተያየቶች ወይም ጥቆማዎች በዋትሳፕ ቁጥራችን የመደመር ምልክትና አንድን ከፊት በማስቀደም 2022513505 በማለት በድምጽ ቀርጻችሁ ልታስቀምጡልን ትችላላችሁ። በፌስቡክ አት ቪኦኤ አምሃሪክ ወይም የትዊተር መገኛችን ሃሽታግ ቪኦኤ አምሃሪክ በማለትም አድርሱን፣ ተከተሉን፣ አስተያየቶቻችሁን አጋሩን። አሁን ለሰዓቱ ወደ ያዝነው የመጀመሪያ ቅንብር እንለፍ። ሁለት ዓመት ሊሞላው የቀናት ዕድሜ ብቻ በቀሩት የሰሜን ኢትዮጵያ ግጭት የተነሳ ብዙ ንጹሐን ዜጎች ሕይወታቸውን አጥተዋል፣ ተፈናቅለዋል፣ እንዲሁም ቤትና ንብረታቸውን ማጣት ጨምሮ ለብዙ አይነት የጦርነት ወንጀሎች ተጋልጠዋል። ጦርነቱ ካስከተለው ሰብአዊ ቀውስ በተጨማሪም በምጣኔ ሀብቱ ላይ እጅግ ብዙ ጫናዎችን ያመጣ ሲሆን ከ60 ከመቶ በላይ የሚሆነው ሕዝቧ ወጣት ለሆነችው ሀገር ወጣቶች ተስፋ በመቁረጥ በስራ አጥነት ጨምሮ እጅግ ብዙ ተግዳሮቶችን እያሳለፉ ይገኛሉ። ይህ ችግር ተቀርፎ ሀገሪቱ ወደ ቀደመ ሰላሟ ትመለስ ዘንድ የኢትዮጵያ መንግስትና ህወሓት ለመጀመሪያ ጊዜ አፍሪካ ህብረት መር ለሆነ የሰላም ንግግር በደቡብ አፍሪካ ተገናኝተው ውይይት ጀምረዋል። ለመሆኑ ወጣቶች ከዚህ ንግግር ምን ይጠብቃሉ ስትል ኤደን ገረመው ሶስት ወጣቶችን አወያይታለች።
በጣም ነው ማመሰግነው ስላገኘኋችሁ፣ ደስ ብሎኛል። በየተራ ራሳችሁን አስተዋውቁልኝ። በቅድሚያ ከአማኑኤል ጀምራለሁ። አማኑኤል፣ ሙሉ ስምህን፣ ሰራተኛ ተማሪ መሆንህን፣ ከየት አካባቢ እንደሆነ አስተዋውቅልኝ።
እሺ፣ አማኑኤል ንጉሴ ይባላለሁ። ከምዕራብ ሸዋ ዞን አምቦ ከተማ የ12ኛ ክፍል ተማሪ ነኝ።
በጣም አመሰግናለሁ አማኑኤል። ሁለተኛው እንግዳዬ ደግሞ ክብሮም ነው። ክብሮም፣ እስቲ ራስን አስተዋውቅልኝ።
አመሰግናለሁ። ስሜ ክብሮም ተክላይ ይባላለሁ። ከምዕራፍ ትምህርት ቤት ነው የምደውለው። የ12ኛ ክፍል ተማሪ ነው ማለት ነው። አሁን ያለው አዲስ አበባ ነው።
እሺ ክብሮም፣ በጣም አመሰግናለሁ። እሺ፣ እንዳለው ሙሉ ስምህን ከየት አካባቢ እንደሆን ካስተዋውቅልኝ።
እንዳለው ሙሉ ቀን ይዛቅ ባህር ዳር ሰባተኛ የባህር ዳር ኳስ ተጫዋች
የባህር ዳር ኳስ ተጫዋች ወጣት ነህ። እሺ እሺ፣ እንዳለው ቹንም በጣም አመሰግናለሁ። እንግዲህ ባለፈው ሁለት አመት ጊዜ ውስጥ ኢትዮጵያ በጦርነት ውስጥ አሳልፋለች። በሰሜን ኢትዮጵያ ያለው ጦርነት ብዙ ክልሎችም ተሳትፈውበታል። አማራም፣ ትግራይ፣ አፋርም ብዙ ክልሎችም የፌዴራል መንግስቱም የተካፈሉበት ጦርነት ነው። የውጭ አካላትም ትልቅ ተጽዕኖ ወይም ደግሞ ያሳረፉበት ጦርነት ነው እና ይሄ ጦርነት በእናንተ ህይወት ላይ በቀጥታም ይሁን በተዘዋዋሪ ያሳደረው ጫና ምንድን ነው? ወይም በሀገራችን ላይ ያሳድሯል የምትሉት ጫና ምንድን ነው? ከአማኑኤል ቅድሚያ ጀምራለሁ።
ያው እንግዲህ እንደ ግለሰብ ሳወራ ያው የመጀመሪያ ሰው ከሚባሉ ጫና ጦርነት ጥሪ ይደረግልናል። ወጣቶች ነው እና ነገር በኛ ላይ ታዊ ጫና አለ። ጓደኞቻችን ከጎናችን ለጦርነት ሲሆኑ ድምጣቸው ሲታጣ ብዙ አስከፊ ነገሮች እናለ ሲቆጥል ኢኮኖሚካሊ
ያው ክብሮምስ ባለፈው ሁለት አመት በጦርነቱ ምክንያት ያስተዋልከው ነገር ምንድነው?
እሺ አመሰግናለሁ። ያው እጥፈት ከተንታ አይደለም ግን ካየው ነገር ካየው ታንጻር ያው ተወረጥሙ ጦርነቱ ከምንም ሌላ መብረር ያስፈልገውምና ያየ ነው ዲስትራክሽን እስካሁን ሰውንም ያልከው ምንም የተገኘ ነገር የለም እና በጣም ዘግናኝ አሁን በቀጣይ በተዛዋሪ እንዳለ በተዛዋሪ ተጎዳ ያለም አሁን ማንኛውም የትግራይ ተወላጅ በቀጣይ ተጎዳው ምክንያቱም ከእናት ተለይቶ ከአባት አስቢውና ከእናት ተለይተሽ ከልጅሽ ተለይተሽ ማሳለፍም ታጣ አስቢው ምንኛ ቀላማ ነው ይሄ ምንም በቀጣ በተዛዋሪ የሚባል እንትን የለውም በቃ በጣም ተጎድተናል እኛ አልቻልንም በቃ አሁን ስለ ፖለቲካ ምን አሉ ያ ገባ ነው ግን መረበን አሁን በቃ ህዝቡ ምንም ክሳት የለውም እኮ ነገር አሸለኝ እንዳለ አሁን የኢትዮጵያ ህዝብ ሙሉ በሳይኮሎጂ ተጎድቷል በኢኮኖሚ ብቻ አይደለም አሁን የተጎዳው ከኢኮኖሚ በላይ በሳይኮሎጂ የተጎዳው ለማገገም በጣም ብዙ አመት ፈጅበታል እንታ በጣም ነው የሚደብረው አሁን እኔ እንደዚህ የመግለጽ ራሱ አልችልም በዚህ በተቆላ ተፈራ እንደወተ ማርኛ እንደዚህ የኔ ስሜት ነው የኢትዮጵያ ስሜት መግለጽ አልችልም በጣም ነው የሚያስጠላው በቃ ለምሳሌ በራሴ ዝም በኔ አንደበታችን ትንፍሽ የሆነ ማጻናበት ሰዓት ከማዘርሽ ጋር ከአባትሽ ከወንድምሽ ከጎበጥሽ ጋር ያሳለፍሽው ሰዓት እሱን ትንፍሽ አምስት ቁጥር ጽፋለ ብለሽ ሶስት ቁጥር ጽፋለሽ ታታስሉ በቃ ወን ወደ ክሪዝነስ ትቀየራለሽ በራ እና በጣም ነው የሚያስጠላው እንደዚህ በአለም ለዛ አይነት ሳይኮ የተጎዳ ህዝብ አለ በየላስ የኔ ብቻ አይደለም ነገራችን ብዙ ሰው አለ የትግራይ ተወላጅ ብቻ ማለት በቃ እንደ ተፈክቷል እንዳለ ይሄ መጀመሪያ ወይ በጣም የባሰ ነው እንጂ የትግራይ እንዳለ አገሪቱ እንደዚህ ነው ያለው እኛ ከመጸለይ ከማልቀስ አልፈ ምን ማድረግ አልቻልን በቃ ለነሱ ግን በጣም ቀላል ነበር መፍትሄው ቀላል የሆነ ዲስከስ አድርጎ የሚፈቱ ነገር ነው እነሱ እንደዚህ እየቻሉ ግን ተሰቃየ በቃ ህዝብ አልተቻለ ምንም አልቻለውም ጊዜው በጣም እና በጣም ነው የሚያስጠላው
እሺ እንዳለው እንግዲህ አሁን ባለፈው ሁለት አመት ውስጥ ኢትዮጵያ ውስጥ ጦርነት ነበር በተለይ ደግሞ አንተ ባለህበት በአማራ ክልል ከትግራይ ካፋር ጋር አንድ ላይ አጎራባች ከሆኑ ክልሎች ጋር ጦርነት አለና ይሄ ነገር በቀጥታ የሚሆን በተዘዋዋሪ ያሳደረብህ ተጽዕኖ አለ ወይ?
አላ ያሳደረብን ከንሮ ወደዚህ ጀምርና ትራንስፖርት ከልክ በያል ማለት አሁን እንደፈለግሽ ምትንቀሳቀሽ ብትመር ዋጉ ጨምሯል ማለት አሁን በፊት ሶስት ጋር ትንቀሳቀሻለሽ አሁን ሶስት ልጅሽ እንኳ አምስት ብር ነው የምትከፍል ማለት በባህር ዳር ሰባት አይነት ከሆነ አስር ብር የሚከፍሉ ግማሽ ልጅ ደግሞ ወረዳችን አስር ብር የምከፍል ው ማለት የስራ አጥነት አለ ሳበዝን በቃ የተጎድ የሚመስል የስራ አጥነት አለ ው መንግስት ደግሞ ው ማለት ሀሳብ ብንሰጥም የሚቀብልን የለም ከቀበሌ አስቶ
ማለት ምን አይነት ሀሳብ ስትሰጡ ነው የማይቀበሏችሁ?
ምንደራጅ እንኳን ተብሎ ማለት ወጣቱ ሲነሳሳ ሀሳቡ እንኳን ለመቀበል እንኳን ፍላጎት የላቸው።
ለምንድን ነው ይሄ የሆነው?
ማለት ብዙ ጊዜ ወደ ጦርም እንዲ የሚመስለኝ በስራትነት ወደ ጦር እንዲገባ ይመስለኝ። አሁን አብዛኛው ስናየው በቃ በስራትነት አማካኝ ማለት ከኑሮ ከመክበሩ የተነሳ ወጣቶች ይዛል ወንድሞቻችን አልቋል በቃ ሄዱ ወዛ ትምህርት ላይ ስነሳ ደግሞ ማለት ጓደኞች ዩኒቨርሲቲ ብዙ ይገባሉ ግን በወቅታዊ ችግር ወደ ኦሮሚያ ሽ በቃ ይተጓጉራሉ በሀገሪቱ ቀውስ ምክንያት መሄድ አልቻሉ ማለት ድህነት የተጠበቀ ስላልሆነ በፈለጋቸው በደረሳቸው ዩኒቨርሲቲ መሄድ አልቻሉ ከዛ አልፎ ደግሞ ምንም መስራት አልቻሉ ወይም ደግሞ ወይ መቀየር ቢኖርበት እናስብ ነበረ ግን ምን መፍትሄ የለውም።
አማኑኤል አመሰግናለሁ። የስነ ልቦና ጫና አለው የጦርነት ቅስቀስ አለው ብለሃልና እስቲ ያለውን ነገር ትንሽ አንተም እንደ ክብሮም ከቻልክ ተምብታጋራኝ።
ስነ ልቦና ጫና አለ ያልኩበት ምክንያት ያው እንግዲህ ታያለሽ ሚዲያ የሚያወራው ስለ ጦርነት ነው እቶች የምትሰሚው ወሬ ስለ ጦርነት ነው እንግዲህ ልጁ ክብሮም ሲናገረው ነበር ጦርነት ምንም አጥበታቸው የለውም ምሳሚ ሞት ነው ከጓደኛሽ ከጎን ውስጥ ነው። እኔ ደግሞ ያው በጣም ይሰማሻል እንደ አንድ ሰው በየትምህርት ቤቱ የሚሄደው ቢያንስ እድሜ ያደረሰ ልጆች ናቸው ወደ ጦርነቱ እየሄዱ ያሉት በዛም በዚህም በኩል የምናየው ነገር ማለት ነው። ይሄ ደግሞ እንደ ሰው በሰውኛ ኖርማል ምታስብ ሆነ በጣም ነው ይሰማሽ በዚህ በኩል ስለልቦና ጫና ለምለው ያው ትሰማያለሽ። አሁን እኛ ሶሻል ሚዲያ ለምንከታተል በብዛት ሀገር ትወራለች ትባላለን እና ያው ደግሞ ያለ ነው የምታየው ነገር ነው። እንዳንድ ወጣት በዚህ ሰዓት በምትኖሪበት እንትን ሀገር ትወራለች ይባል አንቺ ወጣት ነሽ የሀገር ፍቅር ስሜት አለ በዚህ አይነት ስሜት ያው ትሄጃለሽ ለመሄድም መነሳሳቱ ይኖራል። ጓደኛሽ ከአንቺ ጋር ሲሄድ እንግዲህ አንቺም ጫና ይጠፋል ይላል ወዛው
ነው። ክብሩም አንተ ከቤተሰብ ጋር ነው የምትኖረው? ቤተሰቦች ትግራይ ናቸው? ትንሽ ምናልባት ሬዲዮ ላይ ለሚሰማ ሰው ለአድማጭ ግልጽ እንዲሆን በምን አይነት ሁኔታ ነው ያለው?
ያው እንዳለ ፋሚሊ እዛ ናቸው። እኔ ከእህቴ ጋር ብቻ ነው የምኖረው። እዚህ ጋር ያለችኝ እህቴ ነች። የእናቴ የማንም የእናቴ ክሰሰብ የማንም የሪላቲቭ ድምፅ ከሰማው አንድ አመት ከአራት ወር ሆኖኛል። ድምፅ ብቻ ማለት ነው፣ በአካል ብዙ ነው። እና እዚህ ጋር ከእህቴ ጋር ነው የምኖረው። አሁን ኑሮ እንትን ነው በቃ። ለምሳሌ እህቴ የሆነ ነገር ስታይባት እያለቀስ እንትን ትላለች፣ ታስቸግረኛለች በጣም ትናፍቃለች። እኔ ማጥናት አልቻልኩም፣ ፍላጎት አለኝ ማጥናት። አሁን የአስራ ሁለት ፈታኝ ነኝ እና በገባው የሆነ የማዘር ስዕል የሆነ የፋሚሊ ስዕል ባየሽ ቁጥር አለቅሳለች። ለምሳሌ እህቴ አልቻልኩም እንደ ሌላ ማባባላችንም በዚህ በቃ ጨርሳ አልቀሳ እንትን ካላለች በጣም አትፈልግም። በቃ በዚህ መባበር አትፈልግም። ና እንዳለ ሪላቲቭ እዛ ነው ያለው። አሁን በቅርብ ነው መጣው መከላከያ እያለ መቀለ ዘን ነበረ ነው።
እሺ እንዳለው አሁን ለምሳሌ ጦርነት መቼም አለ ሲባል ያስፈራልም፣ ያደክማልም፣ ይሰለቻልም እና ከዚህ ከዛ አኳያ ያንተም የሆኑ የጓደኞች ስሜት ምን ይመስላል?
ሁሉም ተጎር ማለት አላማ እንኳ ግብ እንኳ የለውም በተፍታፈት ማለት እንዳለቀላት ሀገር ምናምን በቃ ስራ የሚያወጣ የለም በቃ ማለት ያበቃቃላት ሀገር ናት ሚሰራት ምናምን በቃ
ተስፋ በመቁረጥ ማለት ነው።
ተስፋ በመቁረጥ በቃ እንደዚህ ነው።
እሺ በጣም ነው የማመሰግነው። አሁን ታዲያ እንግዲህ በደቡብ አፍሪካ ድርድር እየተካሄደ ነው፣ ተጀምሯል እየተባለ ነው። የፌዴራል መንግስት የትግራይ ኃይሎችም አንድ ላይ በመሆን ጣይ ሰላም ለማምጣት ብዙ ጊዜ እንግዲህ እንደዚህ አይነት ድርድሮች አዋቂዎች፣ ረጅም ዓመት በፖለቲካ የቆዩ ሰዎች መራሮች ናቸው የሚሳተፉበት እና ወጣቱን በተመለከተ በቀጣይ መቼም ሀገር የምትረከቡት እናንተ ናችሁና ምን መደረግ አለበት ትላለህ? እንዳለው
አሁን ባለበት ድርጅት ስምምነት ኖሮ ደስ ይለኛል። ምክንያቱም በምንም በማያውቀው ማለት በስሜት ብዙ ወጣቶች እየገቡ እያለቁ ምንቸዝም ባላው መንገድ ማለት ነው። ማለት ድርድሩ ጥሩ ቢሆን ቢደራደሩ ደስ ይለኛል። እንደራሽ ማለት አገር ሰላም ስትሆን ነው የተሻለ ነገር መፍጠር የምንችለው። የቀጠለ ወጣቱ ማለት አሁን ተስፋ መቁረጥ ላይ ነው። አንበርጤን ስምምነት ይኖር የተሻለ ነገር ወጣቱ ወደ ተሻለ ነገር ይሄዳል ብዬ አስባለሁ። ስምምነቱ መልካም ነው ብዬ ነው ማስተማኝ። ዘረኝነት ተስፋፋ ለም በእነሱ ሰፈር ለም የተሳፈሩ። ስለዚህ ስምምነቱ ለእኔ መልካም ይመስለኛል።
ስለዚህ አሁን ምን ትጠብቃለህ? እንደው መልእክት አስተላልፍላቸው ለእነዚህ መሪዎች ብትባል ምን ትላለህ?
የተሻገር ለመፍጠር ስምምነቱ የተሻለ እንደ ይፈልጋል። ወጣቱም ይበቀናል። አሁን ወደ ስራም መሰማራት አለብኝ። ስምምነቱ መልካም ይመስለኛል።
እሺ እሺ፣ እንዳልክ በጣም ነው የማመሰግነው። ወደ አማኑኤል ልመለስ።
እሺ፣ ያው ከሰላማዊ ውይይቱ የምጠብቀው ሰላምን ነው። ተወያይተው መጀመሪያ ነው ወደ ግጭቱ ሳይገባ በሰላም መንገድ መፈታት ቢቻል ኑሮ በጣም ደስተኛ ነበር። የሁሉም ሰው ደስታ ይመስለኛል። አሁንም ደግሞ ከድርድሩ በኋላ ሰላምን ማጥፈን ቢችሉ ያው የሁለታቸውን በመሀላቸው ያለውን ግጭት ሳይሆን የህዝቡን ጉዳት ቢያዩ እና ሰላም ቢወርድ ለሰላም ቅድሚያ ቢሰጡ በጣም ደስተኛ ነኝ።
እንደው ጥቂት ነገር አንተ ካለህበት አካባቢ ደግሞ ስለ ኑሮ ውድነት፣ ወጣቶች ስላለባቸው ስራ ማጣት ገልጸህልኝ ቢሆን ደስ ይለኛል። ከዛ ጋር እያይዘህ ምን አይነት መፍትሄ ሊመጣ ይችላል? እስቲ ያየኸውን የታዘብከውን ነገር ንገረኝ አማኑኤል።
እንግዲህ እኔ ባለሁበት አካባቢ ብዙም ባይባል በመካከለኛ የሀገራችን ክፍል ስላለው ብዙም እንትን ያለ አይመስለኝም፣ ግን ያው ጫናዎች አሉ። አሁን በጦርነት የምትመራ ሀገር ብዙ ኢኮኖሚካሊ ጫና ይኖራታል። ለልማት መዋል የሚገባትን ባጀት ለመሳሪያ ግዢ ሲሆን ያው ብዙ ነገሮች ይቀየራሉ። ኢኮኖሚካሊ ጫና ይመጣል እና ያ ነገር ትንሽ ረገብ ቢል ያው ህዝቡ እንደ ወጣቱ ብቻ ሳይሆን እንደ ህዝቡ የሚታወቀው ነው ትልቅ የኑሮ የዋጋ ግሽበት አለ ኢትዮጵያ ውስጥ። ያ ነገር የሚቀረፍ ይመስለኛል። በመንግስትም በዛም በኩል ድርሻ አላቸው። ግን የሁለቱ ድርሻ መሆን የሚኖርበት ህዝቡን በአማከለ በኩል ቢሆን ይሄ ድርድር መጀመሪያ ብዙ ጊዜ የሚታየው ካለፈ በኋላ ያው ለራስ ጥቅም ይሆናል ብዙ ነገሮች የሚደረጉት። ከዛ አልፎ ለህዝቡ ቅድሚያ ቢሰጡ ህዝቡ ምን ይፈልጋል፣ ህዝቡ ምን ብናደርግ ተቀባይነት ይኖረናል፣ ምን ብናደርግ ነው ህዝቡን የምንጠቅመው ብሎ ለህዝቡ ቅድሚያ ቢሰጡ ለሰላም ቅድሚያ ቢሰጡ እላለሁ።
እሺ እሺ ክብሮም ወደ አንተ ልምጣ። አንተ እንግዲህ በቀጥታ በዚህ ጦርነት ውስጥ የተቸገርከ ሰው ነህ፣ ጉዳት የደረሰበት ሰው ነህና እንግዲህ ይሄ በጣም ታሪካዊ ውይይትም ነው። ምንድነው እሱ ከዚህ ሰላም ውይይት የምትጠብቀው?
ወይና ከባድ ነው። ስንቴ ተጠብቅና ስንቴ ተሰበር መሰለሽ? አሁን ትቻለሁ ለምን መሰለሽ? የሆነ ነገር ሙሉ በሙሉ ኤክስፔክት አደረገውና ሙሉ በሙሉ ሳይሆን ሲቀርም የሆነ የሚሰማሽ ነገር አለ አይደል? የሆነ ፊሊንግ አለ። ብዙ ጊዜ ድርድር ብሏል ያው ልባችን እየመጣ በደስታ ነበርም ጠብቀው ግን የለም እስከሆነ ባለ ብዙ ጊዜ እስከ ሶስት ጊዜ ምናምን ድምፅ ነበረ እንደገና ከሽፏል። አሁን ራሱ የለም በቃ ወደ ነገቲቭ እንትን ብያለሁ፣ ሽፍት አድርጌያለሁ እኔ። ምክንያቱም አሁን ሙሉ በሙሉ ይካሄዳል ብዬ ካሰብኩ ድርድር ማለት ነው። ከዛ ኋላ ያለው ውጤት ነገቲቭ ከሆነ ያው በጣም መጥፎ ስሜት ነው የምሰማው። አሁን ያለ አማራጭ አሁን እርግጠኛ አይደለሁም በቃ ያካሄዳል ብዬ አላስብም። ድርድር ይሳካል ብዬ አላስብም። ካየነው ኤክስፔሪንስ ከሶስት እንትን ካየነው አንጻር የለም። ይሄ ሄዱ ባለፈው ይሄ ነበረ በማይሆን እንትን ሎጂስቲክስ ምናምን ብለው ቀሩ። እዚህ ጋር ምኞቴ ነው እንጂ ማስቀመጥ የሚችለው እንደዚህ ያደረጋል ብዬ ሙሉ በሙሉ እንትን ማድረግ አልችልም። ሁሉም ህዝብ ካለ እኮ ነው ሀገር ያለው። ምን አለ ህዝቡ ቢሰሙ ትንሽ ቢረዱት። ህዝቡ ምንም ክፋት የለውም። ምን ነው እንደ ውሃ እንዳይሆን በቃ ምንም ክፋት የለውም። አንድ አይነት ነው የኢትዮጵያ ህዝብ ደግሞ። ስለዚህ ምን አለ በተወሰነ በፓርሻል ባያደመጡት ህዝቡ ምን ችግር አለ? ምንድን ነው እስከ የለ እኮ የለም። ችግራችን ደግሞ አሁን እኮ በቃ ተጎድተናል። በዚህም በአመራሮች የሚሰጡን አስተያየት ምናምን በዛ እየተበላን ነው። እና ሰላም ቢመጣ ለማንም የሚበጅ ነው መግለጽ አያስፈልግ ነው ቢመጣ ነው በቃ እሱንም እየታችን ሰላም ቢመጣና እኛም ወለጃዎችን የኢትዮጵያ ህዝብ እንደ ከዋን በፊት ነበረው አብሮ ቢቀጥል ኑሮ እንዲቀጥል ነው ምለው። ለኢትዮጵያ ህዝብ ማሳለፍ መለገው በመጨረሻ ላይ በዚህ በጦርነት የተጎዳ ህዝባችን ለየት ምንትልንም እንደው ያለ ብቻ በዚህ የተጎዳ በጦርነት የተጎዳ ህዝብ በጸሎት እናስበው መጨረሻ ላይ ከሁሉ በላይ እግዚአብሔር ነው እና በጸሎት እናስበው ለራሳችን ለመጸለየት ብለን የምንጠቀምበት ጊዜ ትንሽ ኮንትር ስለ ህዝቡ ብንጸልይ ትንሽ እግዚአብሔር መልካም ነው እና ይሰማናል ብዬ አስባለሁ። ሰላም ለሀገራችን፣ ሰላም ለህዝባችን። አመሰግናለሁ።
እሺ እንግዶቼ አማኑኤል ንጉሴ ከአምቦ፣ ክብሮም ተክላይ የትግራይ ተወላጅ ከአዲስ አበባ፣ እንዲሁም ደግሞ እንዳለው ሙሉቀን ከባህር ዳር ከአሜሪካ ድምጽ ጋር ለነበራችሁ ቆይታና እንዲሁም ደግሞ ሀሳባችሁን ስላጋራችሁን አመሰግናለሁ። ወጣቶችና የኢትዮጵያ የሰላም ድርድርን በተመለከተ የጀመርነው ውይይት እዚህ ላይ ተጠናቋል። ከአሜሪካ ድምጽ ኤደን ገረመው ከዋሽንግተን ዲሲ።
ቀጥሎ የሚቀርበው ከሰላም ድርድሩ ምን ይጠበቃል በሚል ለተነሳ ጥያቄ አንድ ኢትዮጵያዊና አንድ አሜሪካዊ የሰጧቸው አስተያየቶች የተካተተበት አጭር ዝግጅት ነው። ዶክተር ዘሪሁን አሰፋ በዚህ በዩናይትድ ስቴትስ የሰሜን ካሮላይና የዩኒቨርሲቲ መምህር ሲሆኑ፣ ቢል ሃርዲንግ ደግሞ ከዚያው ከሰሜን ካሮላይና ክፍለ ግዛት የሆኑ በኢትዮጵያ በሚስዮናዊነት የሚያገለግሉ ናቸው። አዲሷ የሰሜን ካሮላይናና የአካባቢው ግዛቶች ዘጋቢያችን ሜሊ ተስፋዬ ነች ከሻርለት ሰሜን ካሮላይና ያጠናቀረችው።
በኢትዮጵያ መንግስትና በህወሓት ሁኔታው ምንም እንኳን በአሁኑ ሰዓት በዚህ ውይይት የደረሰ ቢሆንም ይህ የድርድር መንፈስ የመነጋገር ያሉትን ችግሮች በንግግር መፍትሄ መስጠት ከመጀመሪያው ቢሆን በጣም የተመቸና የተሻለ ነበር የሚሆነው። ይህ በጉልበት በጠመንጃ በጦርነት የፖለቲካ ችግሮችን መፍትሄ ለመስጠት የሚደረግ ሙከራ ሁሉ ምንም እርባና የለውም። የህዝብን መለያየት ቁጥር ስፍር የሌለውም ህዝብን ከመግደል እና ከመሞት ውጪ የሀገር ንብረት የሀገር ሀብት ከመባከን ውጪ ምንም መፍትሄ አልነበረውም እና ይህ ውይይት መጀመሪያ መደረግ የነበረበት ነው። በአሁኑ ሰዓት በሳውዝ አፍሪካ ውስጥ የሚደረገው ውይይት በምን እልባት ያልቃል የሚለው ጦርነቱ ለተወሰነ ጊዜ የሚቀጥል አይነት ሁኔታ ነው ያለው የሚመስለው እና የሆነ እልባት በዛ መንገድ ለመስጠት ነው የሚሞክር ያለው። በህዝቦች መካከል የፈጠረው ያለው ልዩነት ስቲል በቀላሉ ሜንድ የሚደረግ ቢሆን ጥሩ ነው፣ ቅሬታ በማይፈጥር መንገድ። ይሄ ዞሮ ዞሮ የፖለቲከኞች በጉልበትና በአመፅ በጠመንጃ ለመፍታት የሄዱበት መንገድ ነው እና ይህ አብዛኛውን ህዝብ የሚወክል አይደለም እስካሁን ያለው እና ያንን ህዝቡ ይረዳል ብዬ ነው የማስበው። እና የዚህ የረጅም ጊዜ አንድነት፣ የረጅም ጊዜ ትውልድ፣ የረጅም ጊዜ ህብረት ተመልሶ ይጠገናል ብዬ ነው የማስበው። ጦርነቱ ቢቆም እጅግ አድርጎ አስፈላጊ ነው። ጦርነቱ ምንም አይነት የፈጠረው መፍትሄ የለም በህዝቦች መካከል መቃቃርን ከመፍጠር ውጭ። ጦርነቱን ለማስቆም የድርድሩ መፍትሄ የመጨረሻው መፍትሄ በዛች ሀገር ውስጥ በጠመንጃ የሚፈታ ነገር እንዳይኖር በሚያስችል ሁኔታ ነው። ማለትም የተደራጁ ሊዋጉ ጦር ሊሰብቁ የተነሱ ማናቸውንም ክፍሎች ከዚህ በኋላ በስምምነትና በውይይት ብቻ በድርድር ብቻ ሁኔታዎችን የሚቀበሉ አይነት መስማማት እስከመጣ ጊዜ ድረስ ይሄ መፍትሄ ሊፈጥር ይችላል። ምክንያቱም የአስተሳሰብ ለውጥ ማምጣት አለበት ድርድሩ። ከዚህ በኋላ ሰዎች ችግሮቻቸውን በጠመንጃ ሳይሆን በድርድር በውይይት ለመፍታት በዛች ሀገር ውስጥ እስከ መጨረሻው በዚህ አይነት ሁኔታ የዛን ሀገር ሰላም ለማስጠበቅ የሚያስችል የአስተሳሰብ ለውጥ እንዲያመጡ ነው ዋናው መፍትሄ።
በእውነት አሁን በደቡብ አፍሪካ ትልቅ ስብሰባ አለ። እኛም አንድ ነገር ማድረግ አለብን። ምንድን ነው? እዛ መሄድ አንችልም አይደለም፣ ግን እኛም ጸሎት ማድረግ እንችላለን። ጊዜም አሁን ነው። እኛም ሰላም እንፈልጋለን፣ የአንድነት እንፈልጋለን። እኔ አሜሪካዊ ነኝ፣ ግን ኢትዮጵያን ሀገር እቆጥራለሁ። ይሄው ጦርነት ሁሉ በጣም እውነት ያስቸግራል፣ ለእኔ ብቻ ሳይሆን ለሌሎቹም ደግሞ። ስለዚህ ሁላችሁ ጸልዩ። ምን እንጠብቃለን? ሰላም። ይህን ንግግር እንሱ አሁን መካከራለን። ይሄ የመጀመሪያ ጊዜ ነው። ሰላም እንጠብቃለን ይመስለኛል። ይሄ ጅማሬ ነገር ነው። ምናልባት ጊዜም ይጠይቃል፣ ግን ይሄ ጥሩ ጅማሬ ነገር ነው። የኢትዮጵያ መንግስት የቲፒኤልኤፍ በቃ እርስ በርስ መናገር ይችላሉ። አስፈላጊ ነው። ጦርነት አያስፈልግም በፍጹም።
የአሜሪካ ድምጽ ራዲዮ የአማርኛውን አገልግሎት ነው እየተከታተላችሁት ያላችሁት። ተከታዩ መሰናዷችን ደግሞ ጥበበኛ ሸማ ሰሪዎችን የሚያስቃኝ ዘገባ ነው። ከሰሞኑ በባህር ዳር የሚኖሩ ወጣቶች ለጥበበኛ ሸማ ሰሪዎች ክብር ለመስጠት በሀገር ባህል ልብስ መድመቅን ለማበረታታት ያለመ የጋቢ ቀን የሚል መጠሪያ የተሰጠው ልዩ ስነ ስርዓት አከናውነዋል። አስቴር ምስጋናው በዚህ ዝግጅት አስተባባሪዎችንና ተሳታፊዎችን አነጋግራ ቀጣዩን መሰናዶ ልካለች።
ባህል የአንድ ማህበረሰብ የማንነቱ መገለጫ ነው። ባህል በአለባበስ፣ በክዋኔ፣ በዘፈንና በወግ ይገለጻል። በኢትዮጵያ ከቅርብ ዓመታት ወዲህ የሀገሪውን ባህል እንደ ኋላ ቀር፣ የባህር ማዶውን ደግሞ እንደ ስልጣኔ በመመልከት በተለይ በወጣቱ ዘንድ ብላክ ደይ፣ ከለር ደይ፣ ካራባት ደይ በማለት የሚከበሩ ቀናት ትርጉማቸው ምን እንደሆኑ እንኳ ራሳቸው አክባሪዎቹ ሲጠየቁ ግራ ሲጋቡ መመልከታቸውን ያነጋገርናቸው የባህር ዳር ከተማ ወጣቶች ነግረውናል። ይህንን ያስተዋሉት በባህር ዳር ከተማ የጣና ሐይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪዎች ግን ከዚህ አስተሳሰብ ወጥተው የጋቢ ቀንን አደባባይ ላይ ሲያከብሩ ተመልክተናል። በባህላዊ አለባበስ ባህላዊ ዘፈንን ከባህላዊ ክዋኔ ጋር አስተሳስረው ተማሪ ትንሳኤ አንተሁነኝ የጋቢ ቀንን ለማክበር የወጡበት ምክንያት ስትገልጽ ለሙያተኛው ክብር ለመስጠት እንደሆነ ትናገራለች።
ዛሬ ጋቢ ዴይ ለማክበር ያሰብነው እስከ ዛሬ ድረስ ፕሮም ዴይ፣ ብላክ ዴይ፣ የተለያዩ ዋተር ዴይ፣ ከለር ዴይ የሚባሉ ዴይዎች በሙሉ የመጡት ከውጭ ነው እና እስከ ዛሬ ድረስ የራሳችን የሆነ ባህል ምናምን እየተከበረ አልነበረም። ስለዚህ ከጓደኞቻችን ጋር በመመካከር ዛሬ የራሳችን የሆነ ኢትዮጵያዊ የሆነ ይዘት ያለው ሸማቾች እንደዚሁም ያው እኛን በሚመስል እኛን በሚገልጽ ሁኔታ መጠናል። ያው ጎዳና ላይ ዛሬ ወጣ ነው። ሌሎች ተማሪዎች ከኛ አይተው እነዚህ ከለር ዴይ፣ ብላክ ዴይ የመሳሰሉትን ይልቅ እንደዚህ እኛነታችን የሚገልጽ ባህላችን ለማክበር ነው። ያው ይህንን ደግሞ ስናመጣ ከዚህ በስተጀርባ ያሉት ነገሮች አሉ። ለምሳሌ ይሄንንም የሰሩን እነዚህ ተባረኩ ልጆች እና ሰማት ሰሪዎች እነዚህ ሁሉ አሉ። እና ያው ክብር ምስጋና ለነሱ ለማለት ያክል ነው። ብዙ ጊዜው ምንድነው ሸክላ ሰሪዎችን በይው እነዚህ ሻማ የእደ ጥበብ ሰራተኞች በሙሉ ምንም የማናቀም ወይም ደግሞ ሙያቸውም የመደበቅ ደረጃ ላይ ነበር። አሁን ግን እነዚህ ሙያቸውን እዚህ ላይ አምጥተን ለብሰናል፣ ወደናል፣ አክብረናል ብለን ያው እንግዲህ ለሀገራችን ያስተዋወቅን ነው ይስፋረጋለሁ።
ተማሪ ሁላገርሽ ግዛቸው ደግሞ ጋቢ በአካባቢው ማህበረሰብ ዘንድ የክብር ልብስ ነው። ይህንን አደባባይ ለብሶ መውጣት ደግሞ ባህልን ማስተዋወቅ ነው ትላለች።
ሁላችንም እንደምናውቀው በሁሉም ትምህርት ቤት የውጭ ሀገር ከውጭ የመጣ ወይም የሰማነውን ትርጉሙን የማናውቀውን ነው። ሶ እኛ ጋቢ ዴይን ማክበር የፈለግንበት የኢትዮጵያ በዓል ስለሆነ ወንዶችም ሴቶችም የሚለብሱት ኢትዮጵያዊነትን የሚገልጽ ጋቢ ስለሆነ እኛ ደግሞ ማክበር የፈለግነው የጋቢ ቀን የሚለውን ነው። አይተን ከሆነ እንዲሁም ብዙ ጊዜ ሰው እንኳን ሲጋባ ለልጆቻቸው ሰዎች ጋቢ ነው በስጦታ መልክ የሚሰጡ። ይሄንን እንኳን ያው ማየት እንችላለን። ለሙያተኛውም ክብር መስጠት ነው። ያው ጋቢውንም ጥለቱንም ያው ሙያተኛ ነው የሚሰራው፣ እነሱንም ማክበር ይሁንልን።
ተማሪ አማኑኤል እንደሚለው ደግሞ አንዳንድ ወጣቶች ትርጓሜውን እንኳን በወጉ ሳያውቁ ቀናት የሚያከብሩ ወጣቶች የራሳቸውን ባህልና ወግ አውቀው እንዲያከብሩ ይህ ፕሮግራም ማሳያ ነው ይላል።
ራሳችን ወይ በሀገራችን ላይ ያሉ ነገሮች እንድንኮራ፣ በዛውም የእናቶቻችንን ባህል ወግ እናስተዋውቃለን። ብዙ በየቤቱ ራሱ እንደሚሸወር የነበሩትን የሽመና እቃዎች ምኖችን በዚህ ወጠን ጋቢ ደ ብለን በማክበር ስናስተዋውቅላቸው ለእነሱም ሞራል ይሰማቸዋል፣ ለእኛም ደግሞ የታየ ደስታ ነው ያለ።
ወጣቶች በአደባባይ ላይ ወጥተው ያከበሩትን የጋቢ ቀንን እየተመለከቱ ያገኘናቸው አቶ ታለምን ተስኖት ለበርካታ ዓመታት በመምህርነት አገልግለው በአሁኑ ሰዓት በጥሮታ የተገለሉ ናቸው። አቶ ታለ ወጣቶች የጋቢ ቀን ብለው ማክበራቸው ለባህላቸው ትኩረት መስጠታቸው ቢያስደስታቸውም ከቁሱ ይልቅ የሙያተኛውን ቀን ብለው ቢያከብሩ መልካም ነበር ይላሉ።
ጋቢ መልበሱ አይከፋም፣ ወደ ባህላቸው ጥሩ ነገር ነው። ግን ወደ ባህላቸው ሲመለሱ ይዞት የሚመጣ ነገር አለ። ማሰሪዎቹ ባህላዊ እንትኑን ከሚሰሩት አንጻር ከሆነ ደግሞ የጋቢ ቀን ሳይሆን የሸማ ሰሪዎች ቀን ተብሎ ስያሜ ተሰጥቶት ያንን ሊከበር የሚችልበትን መንገድ መፈለጉ ጥሩ ነው ነው የምለው።
ባህልን ማወቅ ማንነትን ለመግለጽ ያግዛል። ባህሉንና ማንነቱን ጠንቅቆ የሚያውቅ ትውልድ ማፍራት ደግሞ በራሱ የሚተማመን ቤተሰቡን፣ ማህበረሰቡንና ሀገሩን የሚወድ ዜጋ ይፈጥራል። ይህም ጥቂትም ቢሆኑ የዛሬ ወጣቶች ምሳሌ ናቸው ሲሉ አስተያየታቸውን ቋጭተዋል። አቶ ታለ ምን ተስኖት ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። ቀጣዩ መሰናዷችን ደግሞ ብርጋዴር ጀነራል ታደሰ ብሩን የሚያወሳ ልዩ መሰናዶ ነው። ብርጋዴር ጀነራል ታደሰ ብሩ የኢትዮጵያን የፖሊስ ኃይል በማዘመን የፌዴራል ሰራዊትን በመምራት የደቡብ አፍሪካውን የነጻነት ታጋይ ኔልሰን ማንዴላን በማሰልጠንና በሌሎችም ስራዎቻቸው ባደረጓቸው አስተዋጽኦዎች ትልቅ ስም ትተው ያለፉ ኢትዮጵያዊ ናቸው። የኚህን ኢትዮጵያዊ ጀነራል ሕይወትና ስራዎችን የሚዳስስ መጽሐፍ ሰሞኑን በአዲስ አበባ ተመርቋል። በመረቃው ስነ ስርዓት ላይ የተገኙት የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ መጽሐፉ በክልሉ ትምህርት ስርዓት ውስጥ እንደ ግብዓት በጥቅም ላይ እንደሚውል ተናግረዋል። ገልሞ ዳዊት ተከታዩን ዘገባ ይዟል።
ታደሰ ብሩ ከነ በአሁኑ ሰሜን ሸዋ ዞን አቦቴ ወረዳ ልዩ ስሙ ይነቡ በመባል ቦታ ነበረ እንደ ኢትዮጵያ አቆጣጠር በ1914 የተወለዱት። ከአባታቸው አቶ ብሩ ከነና ከእናታቸው ቦንቱ ደስታ የተወለዱት ሜጀር ጀነራል ታደሰ ብሩ ለቤተሰባቸው ሁለተኛ ልጅ እንደነበሩ የውት ታሪካቸው ያስረዳል። አቶ መብራቱ ገርጊሶ በሰላሌ ዩኒቨርሲቲ የታሪክ መምህር ናቸው። ታደሰ ብሩ በኢትዮጵያ ትልቅ ታሪክ ያላቸው ሰው ናቸው ሲሉ ይናገራሉ።
ጀነራል ታደሰ ብሩ ከኔ አባታቸው ከሶስት ወንድማቸው ጋር ጣሊያን በዛን ጊዜ 1936 በኢትዮጵያ 1928 የአድዋን ቂም በቀል ለመወጣት ስል በኢትዮጵያ መንግስት ላይ ጦርነት አውጆ ስለነበረ ጥሪ ተደርጎላቸው እንደማንኛውም ኢትዮጵያዊ ከሶስት ወንድሞቻቸው ጋራ ነው አባታቸው አቶ ብሩ ከኔ ወደ ሰሜን ኢትዮጵያ ግንባር እየዘመቱት ማለት ነው። በአጋጣሚ ከአንዱ አጎታቸው ቤካ ከሚባል ምናልባት በትክክል አላስታውስ እችላለሁ ከአንዱ አጎታቸው በስተቀር ሁሉም እዛ ነው ተሰውት ማለት ነው። በዛ አጋጣሚ ጀነራል ታደሰ ብሩም አባታቸውን በዛቱ ከጥቂት ወራት በኋላ ደግሞ እናታቸው በዛ ድንጋጤ እንደረፉ ታሪክም የሚነግረን እሱ ነው። ከዛ በኋላ በአስራ አራት ዓመታቸው 15 ዓመታቸው ነው ጠመንጃ ይዞ መታወቅ ጀመሩት። አለም ደግሞ ትልቅ ትግል ጀመሩ ጀነራል ታደሰ ብሩ በአስራ አራት 15 ዓመታቸው ነው።
ከዚያም በጦርነቱ በጣሊያኖች ቁጥጥር ስር ያዋሉት ጀነራል ታደሰ ወደ ሶማሊያ ተወስደው ለአምስት ዓመታት መታሰራቸውንም አቶ መብራቱ ያብራራሉ።
እሳቸው ታስረው የተወሰዱት ወደ ደነኔ ኮንሰንትሬሽን ካምፕ በዛን ጊዜ እንደ ናዚ ፋሽስትም የራሱ ኮንሰንትሬሽን ካምፕ ነበረው። ከዛ የከፋ አለም ደግሞ በጣም አስቸጋሪ የሚባለውን ሰው ወደ ሮም ነው የሚወስዱት። በዛ አጋጣሚ እና አብዲስ አጋም ወደ ሮም እንደተወሰዱ ነው።
ከዛ በኋላስ እንዴት ነው ኑት?
በመሰረቱ ከእስር ቤት መውጣታቸው 1941 ማንኛውም ምስራቅ አፍሪካ ጣሊያን ለቃ ስትወጣ ይሄ ማለት ኤርትራን ለቃ እንደወጣች 1941 ኢትዮጵያንም ምስራቅ ሶማሊላንድም ለቃ ለመውጣት ተገደደች ማለት ነው። ያ ምክንያቱ ምንድን ነው? የሁለተኛ ዓለም ጦርነት ስለሆነ ነው። ጀነራል ታደሰም እስረኛ ስለነበሩ ከእስር ላብሬት ዓለም ነፃ ወጡ ማለት ነው። ነፃ ሲወጡ ብትመለስ የሚል ጥያቄ ሲቀርብላቸው እሳቸው ምንድን ነው ያሉት? ቤተሰብ ያለህ ነው ወደ ሀገር የሚመለሰው፣ እኔም ቤተሰብ አለኝ እንዳሉት ነው ታሪክ የሚነግረን ማለት ነው። ታዲያ ምንድን ነው የእርሶ ፍላጎት ብሎ ሲጠየቁ ወታደር መሆን የሚመኘው እንግሊዝ ጋር የመቀላቀል አዝማሚያ ያሳየ። በዛ አጋጣሚ እንግሊዞች ወደ ሞምባሳ ወደ ኬንያ እንደወሰዱት ነው። በዛው የጦር ልምምድ እንዳደረገ የጦር ስልጠና እንዳገኘ 1940ዎቹ በኢትዮጵያ መጀመሪያ አካባቢ ወደ ሆሎታ ሚሊተሪ ካዴት ገብቶ አስተማሪ ሆኖ ተቀጠረ። እንደዚህ እያለ ወደ ሌፍትናንት ኮሎኔል፣ ወደ ኮሎኔልነት፣ ወደ ብርጋዴር ጀነራልነት እያደገ መጣ ማለት ነው።
በስማቸው የተቋቋመው የብርጋዴር ጀነራል ታደሰ ብሩ ፋውንዴሽን የመቶኛ ዓመት ልደታቸውን በማስመልከት ባለፈው እሁድ በአዲስ አበባ የመታሰቢያ ስነ ስርዓት አካሂደዋል። በዚህ ዝግጅት ላይም በወጣት ዙፋን ኡርጋ የተጻፈና የጀነራሉን ህይወትና ስራዎች የሚዳስስ መጽሐፍ ለምርቃት በቅቷል።
መጽሐፉ ከውልደቱ ጀምሮ እስከ ህልፈቱ የሚያሳይ ነው። ሙሉ ህይወት ታሪኩ ላይ ያጠነጠነ ነው። ርዕሱን የወሰድኩት የሁለቱን የእስር ቤቶች መነሻ ነው። የሁለቱም ፈተና ጊዜ ናቸው ብዬ ስለማምን ነው። በመጽሐፉ ላይ በተቻለ መጠን ነጻ ከእኔ ፍላጎት ውጪ ነጻ አድርጌ ለመስራት ነው የሞከርኩት። እኔ ዶክሜንቶች ብዙ ሰው ተባብሮኛል፣ በጣም ብዙ ከእጅ ማስታወሻው ጀምሮ ፎቶዎችን በመፈለግ ኢንተርቪው ስፈልግ ኢንተርቪው በመስጠት መረጃ ማግኘቱ በጣም ይከብዳል። እነሱን ጠይቀ ፈልገ ከዛ እንደገና እነሱ ደግሞ ይፈቅዳሉ አይፈቅዱም የሚለው ራሱን ችሎ፣ ያም ሆኖ ግን ባገኘኋቸው ሰዓት ሁሉም ሰው በጣም ይተባበረኝ ነበር። ያገኘኝ ሰው ሁላ አንቺ ልጅ ትችያለሽ፣ ከቻልሽ ግን እሺ እንደዚህ አድርግ የሚሉኝ ነበሩና ከባድም ነው። በዛው ልክ ደግሞ ጥሩም ስራ ነው የምታወጣው።
በዝግጅቱ ላይ የተገኙት የብርጋዴር ጀነራል ታደሰ ብሩ ልጅ ወይዘሮ ፀሐይ ታደሰ ብሩ ስለ አባታቸው የሚከተለውን ብለዋል።
ዛሬ በፊታችሁ ቆሜ የምወደውን የአባቴን ከእናንተ ጋር ስዘክር ሳስታውስ እጅግ ደስ ይለኛል። በተለይ የ17 ዓመት ኮሬዳ እያለሁ አባቴ የተናገረኝ በልዩ ሁኔታ ይታወሰኛል። ያኔ 12ኛ ክፍል ተማሪ ሆኜ ለቀጣዩ ትምህርት ደረጃ እየተዘጋጀው ነበር። አንድ ቀን አንቺ በደህና ሁኔታ ተምረሻል፣ መልካም ቦታም ደርሰሻል። አሁን ይህን እድል ያላገኙ ሌሎች ላስተምር አለብኝ። ከቆይታ በኋላ አሁንም አንድ ቀን አሁን የምሰራውን ስራ ፍሬውን አንቺ ታያለሽ፣ እኔ ግን አላይም። እውነት እያየው ነው አለኝ። የአባቴ ትንቢታዊ ድምፁ ዛሬም በአእምሮዬ ውስጥ በግልጽ ይሰማኛል።
በስነ ስርዓቱ ላይ የቀድሞ የኦሮሚያ ክልል ፕሬዝደንትና የኢፌድሪ የህዝብ ተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳ እንዲሁም የአሁኑ የክልሉ ፕሬዝደንት ሽመልስ አብዲሳም ተገኝተዋል። ሜጀር ጀነራል ታደሰ ብሩ የሀገር ባለውለታ ናቸው ያሉት አቶ ሽመልስ በእሳቸው ህይወትና ስራዎች ላይ የተጻፈው አዲሱ መጽሐፍ በክልሉ ትምህርት ቤቶች በማስተማሪያ ግብዓትነት ጥቅም ላይ ይውላል ሲሉም ተናግረዋል።
ኢትዮጵያ ወልቅጡማ ብሊሱማን ኦቦሉማን ከሰት ደጋግለ ፈቀብሲሱ ካና አቦቲን ከኛ ኩፈኒፍሰን
ነጻነት፣ እኩልነትና ወንድማማችነት የሰፈነባትን ኢትዮጵያን ከመገንባት ወደ ኋላ የሚመልሰን ኃይል የለም። በዚህም ለዚህ ዓላማ የተሰውትንና አሁንም በሕይወት ያሉትን እናሳርፋለን ማለት ነው። የመጽሐፉ ድራሲ ዙፋንን ማመስገን እፈልጋለሁ። የጻፈችው መጽሐፍ ትውልድን የሚያስተምር ስለሆነ 10,000 መጽሐፍትን ወስደን በየትምህርት ቤቱ የምናሰራጭ ይሆናል። የብርጋዴር ጀነራል ታደሰ ብሩ ፋውንዴሽን የጠየቀንን ደግሞ የምናሟላ ይሆናል።
በሰላሌ ዩኒቨርሲቲ የታሪክ መምህር አቶ መብራቱ ጌርጊሶ ታደሰ ብሩ በተለይ የኢትዮጵያ ፖሊስ ሰራዊትን በማዘመን ሰፊ ስራ መስራታቸውን ከዛም አልፈው የአፍሪካ ነጻነት ታጋይ ኔልሰን ማንዴላን የሽምቅ ውጊያ ማስተማራቸውን ጠቅሰዋል። በ1960 በንጉሠ ነገሥቱ ላይ የተቃጣውን የመፈንቅለ መንግስት ሙከራ በማክሸፍ ቢሳተፉም የፊደል ሰራዊት መሪ በነበሩበት ጊዜ ደግሞ የያነው አገዛዝ በኦሮሞ ህዝብ ላይ ሲያደርስ የነበረውን ጭቆና በመቃወማቸው መታሰራቸውን የታሪክ መምህሩ ተናግረዋል። ከዚያም በደርግ ዘመነ መንግስት አስተዳደር አላፍነት ቢሰጣቸውም ያንን ትተው የትጥቅ ትግል አራምደዋል በሚል ተገለዋል ብለዋል። እኚሁ የታሪክ መምህር ብርጋዴር ጀነራል ታደሰ ብሩ ለኢትዮጵያ፣ ለኦሮሞ ደግሞም ለአፍሪካ በሰብአዊ መብት ጥበቃ ረገድ ላደረጉት ሰፊ ስራ በሚገባ ሊዘከሩ ይገባል ሲሉም የታሪክ መምህሩ አቶ መብራቱ ገርጊሶ አክለው ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
የአሜሪካ ድምጽ ከዋሽንግተን ዲሲ መተላለፉን ይቀጥላል። በተከታይ የምናቀርበው ደግሞ በወጣትነት ዘመናቸው ባስመዘገቧቸው የስፖርት ዓለም ድሎች ከፍተኛ አድናቆት ካገኙና ከሚታወሱ ኢትዮጵያውያን መካከል አንዱ የሆነውን የምሽቱን እንግዳችንን ነው። እንግዳችን በተለይ በሲድኒ ኦሎምፒክ ድሉን አስተዋውሷልን አትሌት ሚሊዮን ወልዴ ይሰኛል። አትሌት ሚሊዮን መኖሪያውን በአሜሪካ ምድር ካደረገ በኋላ ደግሞ ታዳጊዎችን በአትሌቲክስ ስፖርት ለማነጽ በሚደረጉ በርካታ እንቅስቃሴዎች ውስጥ ንቁ ተሳታፊ ሆኗል። ስለተወሰኑ እንቅስቃሴዎቹና ስለ አትሌቲክስ ህይወቱ በጥቂቱ ለመጫወት ሀብታሙ ስዩም በስልክ መስመር አግኝቶታል። አትሌት ሚሊዮን ከአትሌቲክስ ጋር የተገናኘበትን አጋጣሚ አስቀድሞ ያጫውተናል።
የዛሬ እንግዳችን በወጣትነት ዘመናቸው ባስመዘገቧቸው የስፖርት ዓለም ድሎች ከሚታወሱ ኢትዮጵያውያን መካከል አንዱ ነው። በተለይ በሲድኒ ኦሎምፒክ ድሉ የ5000 ሜትር ድሉ እናስታውሰዋለን አትሌት ሚሊዮን ወልዴን። አትሌት ሚሊዮን ወልዴ መኖሪያውን በአሜሪካ ምድር ካደረገ በኋላ ታዳጊዎችን በአትሌቲክስ ስፖርት ለማነጽ በሚደረጉ በርካታ እንቅስቃሴዎች ውስጥ ንቁ ተሳታፊ ሆኗል። ስለተወሰኑት እንቅስቃሴዎችና ስለ አትሌቲክስ ህይወቱም በጥቂቱ ለመስማት ለመጫወት በስልክ መስመራችን ከሚኒሶታ ጋብዘነዋል። ሚሊዮን እንደምን ዋልሃል? እንደምን አድርሃል? ሚኒሶታ ላይ ጠዋት ነው። እንኳን ወደ ዝግጅታችን በሰላም መጣ።
እናንተም ያው ብዙ ልዩነት የለውም። እንዴት አደራችሁ? አፍታሙ
በጣም አመሰግናለሁ እንግዳችን ስለሆንክ፣ ሀሳብህን ልታጋራን ስለፈቀድክ በአድማጮችና በተመልካቾች ስም በእጅጉ አመሰግናለሁ።
እኔም በጣም አመሰግናለሁ እንግዲህ አድርጋችሁ ስላቀረባችሁ።
መልካም። እንግዲህ ሚሊዮን ገና በለጋነታቸው ወደ አትሌቲክስ ስፖርት ከገቡ እውቅ አትሌቶች መካከል አንዱ ነህ። ገና በአስራዎቹ ውስጥ እያለህ የተለያዩ ዓለም አቀፍ ውድድሮች ላይ ተሳትፈሃል፣ ማሸነፍም ጀምረሃል። ለምሳሌ የማራካሽ ወጣቶች ቻምፒዮንሺፕ የ8 ኪሎ ሜትር ውድድርን ስታሸንፍ ገና 20 ዓመት እንኳን አልሞላህም ነበረ። በአፍላነትህ ከስፖርቶች ሁሉ ለይተህ ወደ አትሌቲክሱ ያዘነበልክበት ምክንያቱ ምንድን ነው? ጥቂት ስላጀማመሩህ ስለ አትሌቲክስ ሩጫ አጀማመሩ ጥቅስ የተወሰነውን እስቲ ንገረን ስላጀማመሩ።
እንግዲህ አጀማመሬ ብዙን በትምህርት ቤት በኳስ ላይ ነው የጀመርኩት። ኳስ እየተጫወትኩ ነው በአካባቢ ላይ ከአካባቢ ካሉ ልጆች ጋር ኳስ እየተጫወትኩ ነው ያደግኩት። ግን አጋጣሚ ያው አንድ የምንጫወትበት ሜዳ ሲታጠር ለሆነ ለልማት ብለው ሲያጥሩት የዛን ጊዜ ወደ ቁስቋም የሚባል ቦታ ጫካን ወደ እንጦጦ ነው ወደዛ ጋር ሜዳ ፍለጋ እየሮጥን ስንሄድ ነው የዛ ሰዓት በአካባቢያችን የሚሮጡ ሁለት አትሌቶች ነበሩና እነሱን በተደጋጋሚ ማየት ጀመርኩኝና ያው እኔ ነበርኩኝ ከዛ እዛ የምደርሰው ሜዳው ላይ። ከዛ እነሱም እንደ ቀልድ እንግዲህ ለምንድን ነው ከእናንተ ጋር ቀላቅሉት ምናምን የሚባል እንደ ጨዋታ ነገር መጥቶ ሀሳቡ በዛ ፈለቀልኝና ተቀላቅዬ እንግዲህ ተሳካልኝ መሰለኝ እግዚአብሔር ይመስገን።
መልካም። እንግዲህ ሚሊዮን በጣም የምትታወስበት በተለይ በጎርጎሳውያኑ 2000 ዓ.ም በሲድኒ ኦሎምፒክ በ5000 ሜትር ያስመዘገብከው ያልተጠበቀ ድል እንደሆነ ይታወሳል። ከአንተ በፊት ልምዱ የነበራቸው ሌሎችን ሀገራት የወከሉ ተወዳዳሪዎች ከመኖራቸው ጋር በተያያዘ ነው ያልተጠበቀ የተባለው። በወቅቱ እጅግ ወጣት ከነበሩ ተወዳዳሪዎቹ መካከል አንዱ ነበርክ። የስንት ዓመት ወጣት እንደነበር ካስታውስልን ለአድማጮችና ለተመልካቾቻችን። ያ ድል እስከ ዛሬ ለቀጠለው ስምህ፣ እስከ ዛሬ ድረስ ለምትነሳበት ዝና ምን ያክል አስተዋጽኦ አለው? ምንስ ታስታውሳለህ? የነበረውን ስሜት ጠቅልላ አድርገህ ንገረን።
እንግዲህ የነበረው ስሜት ከዛ በፊት እንግዲህ በሩጫ ስጀምር 17-18 ዓመት ላይ ትምህርት ቤት ወደ ሀይ ስኩል እያለሁ ነው የጀመርኩት እና እዛው ሩጫውን ጀመርኩኝ። ወዲያውኑ ክለብ የሚያስኩኝ፣ ወዲያውኑ ደግሞ ናሽናል ቲምን ተመረጥኩኝ። በጣም በፈጣን እድገት ነው ወደ ናሽናል ቲም የሄድኩት እና ገና በወዲያው የመጀመሪያውን የዓለም ወጣቶች ጃል ሜዳ ማጣሪያ በሚደረገው ውድድር ላይ እዛ ላይ የመጀመሪያውን ሶስተኛ ወጥቼ ያለፍኩኝ ወደ ደቡብ አፍሪካ ሄድኩኝ። መጀመሪያ ደቡብ አፍሪካ ነው ሄድኩት። ከዛ በኋላ ደግሞ በሚቀጥለው ላይ ደግሞ ወደ ሞሮኮ ሄጄ እዛ ደግሞ ሻምፒዮን አንደኛ ሆኜ በዓለም ወጣቶች የመጀመሪያውን ወርቅ አመጣሁበት ጊዜ ነው። ከዛ በኋላ እንግዲህ እየቀጠልኩ በወጣቶች ነው ብዙ ጊዜ ወክዬ ለሀገሬ ብዙ ሜዳሊያዎች አመጣሁት። ወዲያውኑ ዓለም ሻምፒዮና እና ኦሎምፒክም ደረሰ። እዛ ደግሞ ያው በአምስት ሺህ ተሳትፌ ወርቅ አመጣሁ።
ያ ድል የነበረው ስሜት ምን ነበረ? በተለይ ወደ ሀገር ቤት በምትመለሱበት ጊዜ ደማቅ አቀባበል ነበረ። በወቅቱ ደግሞ ደስታህን የገለጽበት መንገድም ለየት ያለና ምንድን ነው የአራዳ ልጆች የሚያደርጉት አይነት ነው እየተባለ ይነሳ ስለነበረ የነበረው ድባብ ምን ነበረ? ምንስ ትዝ ይልሃል? ከዛ ድል ጋር በተገናኘ የምታስታውሳቸው የማይረሱ ገጠመኞች ምንድን ናቸው?
እንግዲህ የዛን ጊዜ ባይገርምህ ልክ የአምስት ሺህ ፋይናል የሚደረግለት እኛ ወደ ሜዳው ስንገባ ደራርቱ እና ጌጤ አሸንፈው ለመዳሊያ እየገቡ ነበረ። የእነሱ መዳሊያ የእኛና አቆሙና የእኛ መነሻ ልክ እንትኑ ስታርት እንትኑ ላይ ቆመን እነሱ ደግሞ መዳሊያ ይሸለሙ ነበረ እና በዛ ሰዓት የአገራችንን መዝሙር ቆመን ከመጀመራችን በፊት ዘምረን ነው እና የጀመርነው ያ ጭንቅላቴ ውስጥ የሆነ ነገር ነው የፈጠረብን። እኛም አሁን እዚህ ላይ እንደዚህ ሆነን እኛም ማዘመር አለብን ብለን ከጓደኞቼ ጋር የዛን ጊዜ አብረን እንትን አድርገን ነበረና እግዚአብሔር ይመስገን እኔ ደግሞ ተሳካልኝ።
በጣም የማይረሳ የአትሌቲክስ ስፖርት አጋጣሚ ነበር። በርካታ ኢትዮጵያውያን የአትሌቲክስ ወዳጆች ዘንድም እስከ ዛሬም ድረስ የሚወሳ ነው። ከሲድኒው ድል በኋላ ካናዳ ኤድመንተን ላይ በቀጣዩ ዓመት በዓለም አትሌቲክስ ቻምፒዮንሺፕ ላይ የብር ሜዳሊያ ያሸንፋል። ከዚያ በኋላ ባሉት ዓመታት እንግዲህ ቀስ በቀስ ወደ አትሌቲክስ አሰልጣኝነቱ ፊትህን አዙረሃል ማለት ይቻላል። ሚኔሶታ ላይ ሴንት ቶማስ በሚባል አካዳሚ አገር አቋራጭ ሩጫ አሰልጣኝ ሆነ መስራትህን ሰምቻለሁ። ለምን ወደ አሰልጣኝነቱ ፊትህን ማዞር ፈለግ?
እንግዲህ ከኤድመንተን እንደደረሰ የዛን ጊዜ ልክ ወደ ኤድመንተን ትሬኒንግ ካምፕ ውስጥ ሆነን እግሬ ላይ ከባድ ጉዳት ደረሰብኝ። ኤድመንተን ራሱ ስሮጥ እንደውም አትሄድም ሁላ እየተባልኩ ነበረ። ግን ያው አሰልጣኞችም የተለየ እንትን እያደረጉኝ፣ ዶክተሮቹም ዶክተር አያሌው ጥሩ ትሪትመንት ሰጥተውኝ ከዛ በኋላ ያንን እንድሳተፍ አደረጉኝና እንድ ባይገርምት እዛም ላይ ጥሩ ተሳካልኝ። እንደውም ሶስተኛ ሆኜ ሁለተኛውን ያው ሶስተኛ ነው ያው በኋላ በእንትን ሁለተኛ ሆንኩኝ እና የብር ሜዳሊያዬን አገኘሁኝ እና ከዛ በኋላ ነው እዛ ላይ ነው የጀመረኝ እና እግሬን ከዛ በኋላ ወደ ሳውዲ አረቢያ መቼ የሕክምና አድርግ ያለው የጀርባ አጥንቴ ላይ ከባድ እንትን ተደርጎ እዛም ሕክምና ውስጃለሁኝ። ከዛ በኋላ በቃ እየቀነሰ መጣና አሁንም ትሬኒንግ ብዙ ጊዜ ወደ አሜሪካን ኒውዮርክ አንድ የጓደኛዬም ኢኮሎጂስት የሚያሰለጥን ማይክ ቦርን ሜባራል ስቲል አለ እና እሱ ጋር ትሬኒንግ ለመስራት ሄጄ በዛ ሰዓት ነው ያው ሩጫው ብዙ እንትን እንደሌለው ስለ እንትን ስላለ ወደዚህም አዘንበል ይህንንም እይ ተመልከት በመባል በዛ ጀመርኩ ማለት ነው።
እንግዲህ ወደ ዩናይትድ ስቴትስ ከመጣህ በኋላ ከአትሌቲክሱ አሁንም አራክም በተለያየ ጊዜ እንግዲህ ቀደም ብለን እንደነገርከን በአሰልጣኝነቱ ተሳራ ነበረ። እንዲሁም ትውልድ ኢትዮጵያውያንም ሆነ ሌሎች አፍሪካውያን በሚሳተፉባቸው የተለያየ የጉዳና ሩጫዎች ላይ በአስተባባሪነት እንዲሁም ደግሞ በአዘጋጅነትም ስትሳተፍ አይቻለሁ። በቅርብ ዓመታት ውስጥ ደግሞ ሚሊዮን ወልዴ 2000 የተባለ የአትሌቲክስ ማሰልጠኛ ተቋም መስርተሃል። ተቋሙንስ እንዴት ለመጀመር ቻልክ? የሚሰጣቸው አገልግሎቶች ምንድን ናቸው? ግቡ ምንድን ነው የተቋሙ?
እንግዲህ በዚህ መጀመሪያ ለመግባት ያነሳሳኝ እንዳልከው ኒውዮርክ ውስጥ ሆኜ የተለያዩ ሀይ ስኩል የፕራይቬት ሀይ ስኩሎች ውስጥ አሰልጣኝ ሆኜ ሰርቻለሁ። በመጀመሪያ ሪቨርዴል ሀይ ስኩል የሚባል ማስተር ሀይ ስኩል የሚባል፣ ሆሊ ቻይልድ፣ ዌስተስተር ትራክ ክለብ፣ እነዚህ ሁሉ ሰርቻለሁ እና የብዙዎቹ አሁን ሆሊ ቻይልድ እና ሪቨርዴል የሴቶች ብቻ ነው። በእነሱ ቨርሲቲ ይሉታል ስቴፕ በስቴፕ አላቸው እና የእነሱ የዋናው ቲም አሰልጣኝ ሆኜ ሰርቻለሁ። እዛ ሁኜ ያው ቤተሰቦቼ ኢትዮጵያ ነበሩ፣ አሁን ነው በቅርብ የመጡት። ብዙን እዛ ነበረ ማሳልፈው። አሁን እነሱ ወደዚህ ሲመጡ፣ ወደ ሚኔሶታ ሲመጡ ግዴታ ወደ ቤተሰቤ መቀላቀል አብሬ መሆን ስላለብኝ፣ ልጆችም ወደ ትምህርት ቤት እየሄዱ ስለሆነ ከእነሱ ጋር መሄድ ስላለብኝ እዚህ ያለውን እንትን ይሄንን በማሰብ እዚህ ላሉት ደግሞ ታዳጊ የእኛ ማህበረሰቦችን በማሰባሰብ ይሄንን አቋቁሜ በዚህ መንገድ እንዲሄዱና እነሱም ደግሞ የተሻለ በሩጫው ባይገርም በሩጫው የሚሰጠው ሚኒማ ለሀይ ስኩል ማነው ለካሌጅ ለመሄድ ለሀይ ስኩል ላይ ሆነው እኛ ሀገር በቀላሉ የሚመጣ ነው። ምክንያቱም ሀገራችን ሀይ አልቲቲዩድ ነው ትሬኒንግ የሚሰራው። ወጣቶች እዛ በአንድ ጊዜ እንትን ብትላቸው ይህን ሰዓት በአንድ ጊዜ ይመጡታል። እዚህ ያሉት ግን ትንሽ ይከብዳል። አሁን ግን ፕራክቲስ ካደረጉ ግን ያንን ሰዓት እየመጡ የተሻለ ነገር እንዲያገኙና እነሱንም እንዲያሰባስብ ብዬ ነው።
መልካም። እንግዲህ ሚሊየን፣ በአንተ የአትሌቲክስ ተወዳዳሪነት ዘመን የማይዘነጉ አሰልጣኞች ነበሩ። እነ ዶክተር ወልደ መስቀል ኮስተር እንዲሁም ሌሎች ማለት ነው። እነሱ የሚያሰለጥኑበት የራሳቸው ዘይቤና ፍልስፍና ነበራቸው። አንተ በአሁኑ ሰዓት እዚህ ዩናይትድ ስቴትስ የምታገኛቸውን ታዳጊ አትሌቶች በየትኛው ፍልስፍና ነው የምታሰለጥናቸው? ያለው ልዩነትስ ምንድን ነው? በተለይ እዚህ ከተቋም አንጻር ብዙ ነገር የሚሟላላቸው ይመስለኛል። ኢትዮጵያ ውስጥ ደግሞ ከተፈጥሮና ከሌሎች ጉዳዮች ጋር በተገናኘ ጠንካራ አትሌቶች ይፈጠራሉ። ያለው ልዩነት ምንድን ነው? ብንዋሰው የምትለው ጉዳይስ ምንድን ነው?
እንግዲህ በጣም ትልቅ ልዩን እንዳልከው አገራችን ላይ እንትኑ አገሩ ራሱ መልክዓ ምድሯ በጣም የሰጠ ነው፣ ለሩጫ ለማንኛውም ስፖርት እንትን ያደረገ ነው። እዚህ ግን ልጆች ሲማሩ የተለያየ ማለት ብዙ ተጽዕኖ ትምህርታቸው ላይ ያደላሉ። ሩጫውን የሚሰጥ ከትምህርት በኋላ ነው። ሩጫው ድካም አለ እዛ። ያ ሁሉ እያለ ግን ውጤት ለማምጣት ይጥራሉ። እኔ ደግሞ ያ ብዙዎቹ ደግሞ የእኛ በእንትን ትኩረት እየሰጡት አይደለም እዚህ ሩጫ ላይ። አሁን በዚህ ሀገር ላይ ሳይ እዚህ ተወልደው የኖሩ ብዙ ጊዜ በሌላ ስፖርቶች ላይ ነው። ብዙ እንዳልኩ በጣም ፋሲሊቲ ያለው እንትን ለእያንዳንዱ አስፒር በትምህርት ቤት የሚሰጠው እንትን በጣም ላቅ ያለ ነው እና ሩጫው ላይ ደግሞ ብዙ እንትን የላቸውም የኛ። ያንን እንዲያገኙት በማሰብ ነው። ከዛ በኋላ እንግዲህ ቀጣዩ ወደ ሌላ የሚሄዱ ትሬኒንጉን ካገኙ በኋላ እኔም የሰለጠንኩበትን እና የሄድኩበትን አካሄድ ለነሱ ለማሳየት ነው።
መልካም። ሚሊዮን፣ የቀጣይ ዘመን እቅድህ ምንድን ነው? አሁን የጀመርካቸው ስራዎች አሉ፣ ከእነሱም ጋር በተገናኘ ሊሆን ይችላል፣ ወይም በግልህም ደግሞ የምትሞክራቸው ሌላዎች ጉዳዮች ካሉ ስለ እነሱ ንገረኝ። እዚህ የሚኖረው ትውልድ ኢትዮጵያዊ ማህበረሰብስ እንደናንተ ላሉ ሰዎች ለሚያደርጉት እንቅስቃሴ ምን አይነት ድጋፍ ነው ማድረግ ያለበት ብለህ ትመክራለህ?
እንግዲህ ሁሉም ልጅ እንግዲህ እኔ እንግዲህ ራሴ ነው በዚህ ይህንን አቋቁሜ ልጆችን ለማሰባሰብ ያው ብዙ ያልተለመደ ነገር ነው። ልጆቹን እንግዲህ ወላጆችን በሚሄዱበትና በአሉበትና በሚማሩበት በእኛ ማህበረሰብ በቸርች ውስጥ
የቀረበ ነው። በተለያዩ ውድድሮች ላይ አሸናፊ ለመሆን ያበቃሉ ከምትላቸው መላዎችና ዘዴዎች ወይም ብልሃቶች መካከል አንድ ሁለቱን ንገረን። ወጣቶች በዚህ ውድድር በዚህ ዘርፍ እንዲሳካላቸው ምን ማድረግ አለባቸው ብለህ ትመክራለህ?
እንግዲህ በርትተውና ትኩረት ሰጥተው መስራት ነው። እዚህ ሀገር ካየሁት ብዙ ሀሳብን የሚበታትን ነገር አለ። ግን ልጆች ሁሉንም ትምህርታቸውን በመጀመሪያ ትምህርታቸው ላይ ትኩረት ሰጥተው ከዛ ደግሞ ወደ ስፖርቱ ወደዚህ ማንኛውም በሚፈልጉት ስፖርት ላይ ትኩረት ሰጥተው ትሬኒንጋቸውን የሚሳያደርጉ እያንዳንዱ ከሰሩ የሚፈልጉበት ቦታ የማይደርሱበት ምንም ምክንያት የለም። ምክንያቱም እኔ አይቼዋለሁ። ከወጣትነት ተነስቼ ነው በአንድ ወይም እስከ ኦሎምፒክ ድረስ የደረስኩት እና ያሉትን ውድድሮች ዓለም ላይ የሚደረጉትን አሸንፌ ነው ያንን ስቴፕ ደግሞ ለእነሱ ሼር ለማሳየት ያው በደንብ እጄን ዘርግቼ ዝግጁ ነኝ ብዬ ተዘጋጅቻለሁ ለዚህ ዝግጅት።
እጅግ በጣም እናመሰግናለን። የኦሎምፒክ ባለድል አትሌት ሚሊዮን ወልዴ ስለነበረን ቆይታ በአድማጮች በተመልካቾች ስም አመሰግናለሁ። በሌላ ጊዜ እንግዲህ ስቱዲዮ ደግሞ ተገናኝተን ሌሎች ጉዳዮች እናነሳሳለን። ለአሁኑ መልካም ቀን ይሁን።
አሜን ለሁላችን። አብታሙኔም በጣም አመሰግናለሁ እንግዲህ አድርጋችሁኝ እንግዲህ ከዚህ ድረስ ደውላችሁ ስለጋበዛችሁ አመሰግናለሁ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች
forever. Hey, hey. Said you know I wanna keep you.